ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ሚያዝያ 9 2008 ዓመተ ምህረት ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ደቡብ ሱዳንን በሚያዋስነው የኢትዮጵያ ምዕራባዊ ድንበር አካባቢ ታጣቂዎች 140 ሰዎችን መግደላቸውን የኢትዮጵያ መንግሥት አስታወቀ።
208 የሚሆኑ እናቶችና ሕፃናትን በመጨፍጨፍ ወደ 102 የሚሆኑ ሕፃናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን ባደረጉት ንግግር በደረሰው ጥቃት መንግስታቸው ማዘኑን ገልጸው የመከላከያ ሰራዊቱ ጥቃቱን አደረሱ የተባሉትን የመሪላ ጎሳ አባላት ታጣቂዎችን እያሳደደ ነው ብለዋል። በዜናው ዘርዘር ያለ ዘገባ ይዘናል። በምሽቱ ዝግጅታችን ስለ ወልቃይት ጉዳይም እናነሳለን።
ማንነት በስብከት የሚታመን አይደለም። ማንነት በጥቅም የሚደለል አይደለም። ማንነት በፍርሃት ተሸማቆ የሚቀር አይደለም። ማንነት ራስህን መሆን ነው። እኔ አታላይ ዛፌ ይባላለሁ። አለቀ። ሌላ አባት የለኝም። ይሄን አባት የሚያስቀይር፣ ይሄን ባህል የሚያስቀይር፣ ይሄን ስነ ልቦና የሚያስቀይር ሞትን እስካልሰራ ድረስ ሰው ይቀይራል ብዬ አላስብም።
ከጎንደር አቶ አታላይ ዛፌን አነጋግረናል። ተንታኝም ይዘናል።
ጉዳዩን የሚጠይቀው ህዝብ የህዝቡ ጥያቄ መሆኑን ማስረዳት አለባቸው ለሚያቀርቡበት ቦታ ሁሉ እና የህዝቡ ጥያቄ መሆኑን ለማስረዳት ደግሞ ከህገ መንግስቱ ጋር ተያይዞ በወጣ አዋጅ መሰረት ካለው ህዝብ 5% የሚሆነው ያህል ፊርማ ማሰባሰብ አለበት ይላል አንድ ቡድን።
የህገ መንግስት ጉዳዮች አዋቂው ዶክተር ጸጋዬ አራርሳ ናቸው። ሰሎሞን አባተ ነኝ የማስተናግዳችሁ። የሰዓቱን ዋና ዋና የዓለም ዜና ሄኖክ ሰማእግዜር ያሰማናል።
እንደምናመሻችሁ፣ ሄኖክ ሰማእግዜር ነኝ። ደቡብ ሱዳንን በሚያዋስነው የኢትዮጵያ ምዕራባዊ ድንበር አካባቢ ታጣቂዎች 140 ሰዎች መግደላቸውን የኢትዮጵያ መንግሥት አስታወቀ። ድንበር ተሻጋሪ ጥቃቱ በጋምቤላ የደረሰው በሜሪሌ ብሔር ታጣቂዎች አርብ ዕለት እንደሆነ የኢትዮጵያ መንግሥት መግለጫ አስታውሷል። በጋምቤላ የተገደሉት ሰዎች መካከል ሴቶችና ሕፃናት እንደሚገኙበትና ሌሎችም ታግተው ወደ ደቡብ ሱዳን መወሰዳቸውን የኢትዮጵያ መንግሥት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲየትድ ፕሬስ የዜና ምንጭ አስታውቀዋል። የሜሪሌ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት የኢትዮጵያ መንግሥት ቃል አቀባይ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግሥትም ሆነ ከአማጽያን ጋር ግንኙነት የላቸውም ብለዋል። የኢትዮጵያ የመከላከያ ሰራዊት 60 የሚሆኑ አጥቂዎችን መግደሉን የገለጹት አቶ ጌታቸው ወደ ደቡብ ሱዳን ተሻግረውም አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ዛሬ ማምሻውን ለኢትዮጵያ ሕዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስታቸው በደረሰው ጥቃት ማዘኑን ገልጸዋል።
በጋምቤላ ብሔራዊ ክልላዊ መንግስት በዜጎቻችን ላይ ከደቡብ ሱዳን የሙሩሌ አርብቶ አደር ጎሳ አባላት በጣም አሰቃቂ የሆነ ግድያ እና ጭፍጨፋ ማካሄዳቸውን በዜና አውታሮች የተገለጸ ነው። በዚህ ምክንያት ከዚህ በፊት በተለምዶ ይሄ የሙሩሌ ጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችንን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች ምክንያት በህፃናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን፣ ነገር ግን የዛሬው ለየት የሚያደርገው በርካታ ህጻናትንና እናቶችን አሁን በደረሰን መረጃ መሰረት ወደ 208 የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ 102 የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በዚህ ጉዳይ ላይ በከፍተኛ ደረጃ ያዘነ መሆኑን ለተጠቂዎቹ ቤተሰቦች እንደዚሁም ደግሞ ለመላው የጋምቤላ ብሔራዊ ክልላዊ መንግስት ህዝቦችና ለመላው የሀገራችን ህዝቦች በከፍተኛ ሀዘን ስሜት ለመግለጽ እንፈልጋለን። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ማምሻውን የሰጡት መግለጫ ነው። ሌሎች ዓለም አቀፍ ዜናዎችን ባጭሩ፣ በኢኳዶር በትናንትናው ዕለት በደረሰው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር 233 መድረሱ ተዘገበ። በጃፓን ሐሙስ ዕለት የተከሰተው የመሬት መንቀጥቀጥ ተጨማሪ ርዕደቶች ተከትለውት በአደጋው የተጎዱን ፈልገው ለማግኘትና ሌሎች እርዳታዎችን ለመስጠት ሁኔታውን አስቸጋሪ አድርጓል። በስተመጨረሻም የብራዚል የሕዝብ ተወካዮች የሀገሪቱ ፕሬዚዳንት ዲልማ ሩሴፍ በስልጣናቸው ይቀጥሉ ወይስ ይወገዱ በሚል ድምፅ ሲሰጡ ውለዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሚያዝያ 17 2008 ዓ.ም ምሽት ፕሮግራም ነው። ጥቂት ጊዜ ካገኘን የአሜሪካን ፕሬዚደንታዊ ምርጫ ትንቅንቅ እንመለከታለን።
ከሚኒ እሱም ኮንሰርቫቲቭ ነው። ብዙ ነገር ኤክስፐክት ልታደረግ አትችልም፣ ግን በብዙ ነገር ድሃን ምናምን የሚረዳ ነገሮችም ያድርጓል። በሀገሩ ውስጥ ገቨርነር በነበረበት ጊዜ ቀኝም ቢሆንም ቅሉ በምንም በሰማይና ምድር ከነዚህ ከሁለቱ ስለሚሻል እሱ ከክሊንተን ጋር ከተወዳደረ ዜሪዜ ቻንስ በቃ ክሊንተን እንደምትሸነፍ ማለት ነው።
ጃን ኬሲ ግን የፓርቲያቸውን ውክልናም ለማግኘት እጅግ ወደ ኋላ ናቸው። አሁን ዶክተር ጳውሎስ ሚልኪያስ ናቸው የሰማችኋቸው። የሚተነትኑልን የፖለቲካ ሳይንስ ጠቢብ ናቸው። የዘመናችንን ስጋቶችና የመረጃ ቴክኖሎጂም እንፈትሻለን።
በጣም የሚያሰጋ ሳይበር ዎርፌር ይሉታል ማለት በኢንፎርሜሽን ቴክኖሎጂ ላይ ያለ ጦርነት እና ሳይበር ዎርፌር እንዳልከው ሞር በተገናኘን ቁጥር ሞር ኢንፎርሜሽን ቴክኖሎጂ በተፈጠረ ጊዜ ሞር ደግሞ ቀዳዳዎች ይከፍታል አስኪ ቡድኖችም ሆነ ጠላቶችም ሆነ እንዲያጠቁ።
አቶ ተሻገር ተስፋዬ በካሊፎርኒያው ሲሊከን ቫሊ መሐንዲስና ስራ ፈጣሪ ናቸው። የመረጃ ቴክኖሎጂውን ዓለም ሸጋ አድርገው ያውቁታል። በጥቂቱ ይናገራሉ። ቅድም ስለ ጾምም ስለ በገናም አልነገርኳችሁም። የበገናውን ሊቅ የሙዚቃውን መምህር መጋቤ ስብሐት ዓለሙ አጋን ይዤላችኋለሁ በምሽቱ። አሁን ግን የዘማሪ ብርሃን ሞላን ምስጋና ልጋብዛችሁ።
Thank you. በምድር ቢበዛም የሰው ጣጣም ዳግም እንዳይኖር ያምላክ ቁጣ። ኃጢአት እንዲሻማር በእምነትም ሊሞት ተላከም ልጅ አባት።
የኢትዮጵያ ክርስቲያኖች አብይ ጾም ላይ ናቸው። ስድስተኛው ሳምንት መግባቱ ነው። ለመሆኑ የዛሬው እሁድ ስያሜ ምንድን ነው? ወደ ሙያ ባልደረባዬ ንጉሴ አክሊሉ ስልክ መታሁና ንገረኝ አልኩት። ንጉሴን ብዙዎች በአባቱ ወጥቷል ሲሉ ዘአፈሊቅ፣ ብዙዎች ደግሞ ራሱስ ቢሆን ይሉና አፈሊቅ ይሉታል። እንዲያው እዚህም እዚያም እንዲያያል ስጠራው ብትሰሙ አዲስ እንዳይሆንባችሁ ነው። ንጉሴ ዘአፈሊቅ ይቀጥላል። የዛሬው እሁድ ምንድን ነው?
ዛሬ ኒቆዲሞስ ይባላል። በኒቆዲሞስ ስም የተሰየመ ሰንበት ነው። ከዛሬ ጀምሮ እንግዲህ እስከሚቀጥለው ቅዳሜ ድረስ ያለው እስከ ሆሳዕና ድረስ ያለው ማለት ነው፣ ዋዜማው ድረስ ኒቆዲሞስ በመባል ይታወቃል።
ያለፈው ሳምንት
እና ስድስተኛው ሳምንት ማለት ነው። እሱ ገብርሄር ነበረ። ያው እንደምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ስለ ስርዓቱ ሁሉ የተደነገገው ስርዓት ሁሉ ምክንያታዊና ተጨባጭ በእውነት ላይም የተመሰረተ ስለሆነ እያንዳንዱ ሳምንት የየራሱ የሆነ ስያሜ ያለው።
ምንድን ነው ኒቆዲሞስ ለመሆኑ? ለምን በኒቆዲሞስ ተሰየመ?
የአይሁድ አለቃ ነው ኒቆዲሞስ እና የክርስቶስን ትምህርት ህይወት ሰጪነት ተቀብሎ ተገንዝቦ በሌሊት ወደ ኢየሱስ ክርስቶስ የሄደ ሰው ነው እና ትምህርት እንዲያስተምረው በዚያ በሌሊት ሄዶ ጥያቄ ያቀረበ በመሆኑ በዚህ ምክንያት እንደ እውቀትና ትምህርት የሚፈልግ ሰው ስለሆነ መታሰቢያነቱ በእሱ ስም ተሰይሞ ሁልጊዜ ጾም በገባ በስድስተኛው ሳምንት ኒቆዲሞስ እያልን እናስበዋለን። በዚህ ነው ጾመ ድጓውም ላይ እንደዚሁ ነው። የራሱ ቀለም አለው ለኒቆዲሞስ ለወሳና የሚልና በዚህ ምክንያት መታሰቢያ ተደርጎለታል።
በወንጌሉም ቢሆን ሌሊት የሚባል ጊዜ ላይ አጽንኦት ተደርጓልና ስለምን ይሆን ኒቆዲሞስ በሌሊት የሄደው ወደ ኢየሱስ? ንጉሴ የማኅበረ ቅዱሳኑን አባ አስራት ደስታ ገብሩን ጋብዞ ነበር።
ለምን በሌሊት ሄደ ቢሉ ስለ ሁለት ነገር። አንድ፣ ወደ ኢየሱስ ጉባኤ የሄደ አይሁዳዊ ሁሉ በድንጋይ ተወግሮ ይሙት የሚል ስለነበር ያንን ፈርቶ። በሁለተኛ ደረጃ ትምህርት በቀን አይን ባካና ነው፣ ህሊና ባካና ነው፣ ብዙ ነገር ያስባል። በሌሊት ግን ክት ነው፣ ትምህርት ይካተትልኛ ብሎ በሌሊት ይሄዳል። በዚህ ምክንያት ያ ኒቆዲሞስ ወደ ጌታ ሄዶ አንተ ከእግዚአብሔር እንደመጣህ እናውቃለን፣ ሁሉ በእጅህ ሁሉ በደጅህ እንደሆነ እናውቃለን፣ የዘላለም ህይወትን ለመውረስ እንዴት ነው ብሎ ጥያቄ አቅርቦለታል። ሰው ዘይ ተወልደ እማይ ወመንፈስ ቅዱስ ኢይቅድመው መንግስተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለ። ሰው እንደገና ከአባቱ አብራት ተመልሶ ከእናቱም ሐዘን አድሮ ወደዚህ ዓለም መጡ እንዴት ሊወለድ ይችላል አለው። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደመጣ ግን አይታወቅም፣ ከእግዚአብሔርም የሚወለድ እንደዚያው ነው ብሎ እሱ የሕዝቅያዊውን የደማዊውን ሲል እሱ ደግሞ የመንፈሱን መወለድ አስረድቶታል። ይህንን ካስረዳ በኋላ ከጌታ ሄዷል። ወንጌሉ የሚያብራራው በጣም ረጅም ነው። ከቁጥር 1 ጀምሮ እስከ 25 ነው። ባጭሩ ይህንን ይመስላል።
መወገርን ባይፈራ ኒቆዲሞስ በቀንስ ቢሄድ? ንጉሴ መቼም ፌዝን ከቁም ነገር እየደባለቀ መጫወት ይችልበታል። እንዲህ አለኝ፣
ቀን ቀን አይምሮ ይባክናል። ይህ እንግዲህ የሚወጣውን የሚወርደውን ስታይ፣ እኛም ቢሆን ድሮ እዚህ ቅኔ ስንቆጥር ጭን እያዩ እንደው ባት እያዩ እግር እያሉ ዳይሌ እያሉ አይደለምና እንደው ቅጠላ ቅጠል ውስጥ ገብተህ እንደው አንድ ቦታ ውስጥ ገብተህ ነው ቅኔውን እንደው አስበህ በተመስጦ ቁጥር የምትመጣው።
ንጉሴን ከአጽዋማቱ በአንዱ ድጓውን ጾመ ድጓውን አስብለዋለሁ። ለዛሬ ግን
ምስባኩ አለ። ዳዊት የሚለው አወስከኒ ለሊተ ወፈተንኮ ለልቤን Oh,
ሰንኩ ለልቤ ዳዊት ያለው ነው። ለዲት ጎበኛኝ ልቤንም ፈጠንከው የሚል ነው። ምስባክ ነው እቺ ሁለተኛው አዜማ። ጮክ ብዬ ጀመርኳት አወቀኝ።
ግሩም የአብይ ጾም ምስጢራትና ታሪክ እጅግ የበዙ ቢሆኑም እንዲያው አጠቃላዩን ዕውቀታችንን በጥቂቱ ለመመገብ ያህል ለዛሬ በዚሁ እናብቃ። ዝግጅቱ አልተጠናቀቀም፣ ከሰሞኑ እንመለስበታለን። አባ አስራት ደስታ ገብሩንና ንጉሴ አክሊሉ ዘአፈ ሊቅን ከልብ አመሰግናለሁ። የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ ለፌዴሬሽኑ ምክር ቤት በቅርቡ ገብቶ እንደነበር ይታወሳል። ይህ ጥያቄ ብዙ ንግግር አስነስቷል። ከሀያ ሺህ በላይ ፊርማ ያሰባሰቡ ሰዎች ናቸው አቤቱታቸውን ለፌዴራሉ መንግሥት ያቀረቡት። የትግራይ ክልል ባለሥልጣናትም ወልቃይት የሚገኝበትን አካባቢ ሰው ሰብስበው ነበር። በውይይታቸው ማብቂያም የተባለው የማንነት ጥያቄ የሌለ እንዲያውም የጸረ ሰላምና ጸረ ልማት ኃይሎች እንቅስቃሴ ነው ሲሉ በይነው መበተናቸው ቀደም ሲል ተዘግቧል። በቅርቡ ታዲያ እነዚያ የቀድሞዎቹ አቤቱታ አቅራቢዎች ከመካከላቸው ጥቂቱ ወደ አዲስ አበባ እንደገና ሄደው ነበር። ለምን?
ወደ አዲስ አበባ የሄድነው እንደ የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ ካመለከትነ፣ ካሳወቅነ፣ ከጠየቅን ቆይተናል። ለትግራይ ክልልም ለፌዴሬሽንም እዚህ ለአማራ ክልልም አሳውቀን ቆይተናል። አሁን በእርግጥ ይሄ ብቻ አይደለም እንግዲህ በመላ ዓለምም ይሄ ጉዳይ ታውቋል። ያንን አሳውቀን ግን አሁን ያለው ነገር ምንድን ነው? በዚህ ጥያቄ ምክንያት በማንነት ጥያቄ ምክንያት ወገኖቻችን አንደኛ እየታሰሩ እየታፈኑ እየተሰደዱ ከቤት ንብረታቸው እንግዲህ ከነዛ ከሞትና ከስደት የተረፉት መልሰው አሁንም እነዚሁ እየተፈናቀሉ እየተሰደዱ ነው ያሉ እና ይሄ ለምንድን ነው የሚል ጥያቄ አቅርበናል። ይሄ ምንድን ነው አቤቱታ ነው የምንለው በጥቅሉ።
አቶ አታላይ ዛፌ ናቸው የወልቃይት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ አቅራቢ ኮሚቴ አስተባባሪ ናቸው። ጉዳያቸው ለመሆኑ ምን ላይ ይገኛል? እናስታውስ።
ለሱ መልስ ፌዴሬሽን የተሰጠን ሀሳብ አለ። ትግራይ ክልል መልስ እንዲሰጥ ነው የተባለው። የጠየቅነው የማንነት ጥያቄ ነው ብለን የዛ ምላሽ ግን የትግራይ መንግስት ይሄን ብሎ ከፈረጀን ይህን ያክል ፌዴሬሽን በራፍ ድረስ መጥቶ አፈና ካካሄደብን በኋላ ፌዴሬሽን መልስ ሊሰጠን ይገባል። አሟጠን ጠይቀን መጥተናል። እኛ ህጋዊ ሰዎች ነን። ታይተን ተይዘን ተፈትሸን ብዙ ነገር ተብሎብንም የተገኘብን አንዳችን እንከን የለብንም እስከዚች ቀን ድረስ ብለን ጠይቀን አሁን መልስ እንሰጣችኋለን ተብሎ መልስ ተሰጠን። ጠበቅን። የትግራይ መንግስት አቅርበን አቶ አባይ ወልዱም ራሳቸው አቅርበን እንጠይቃለን፣ መልስ እንሰጣችኋለን። በአጭር ጊዜ የሚመለስ መልስ አለ፣ በረዥም ጊዜ የሚመለስ መልስ አለ ብለው የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተና ምክትላቸው አቶ አህመድ ረሺድ ሁለቱ ባሉበት ሁለት የፌዴሬሽን ምክር ቤት የህግ ክፍል ሁለቱ አሉ። አንደኛው አቶ ወልዱ ናቸው፣ አንደኛው ስማቸው ለጊዜው ካልተሳሳትኩ አቶ አስቻለው ናቸው። እና እነዚህ ባሉበት ተነጋግረን የወጣ ነው። በዛን ጊዜ ስንነጋገር የነበርን ደግሞ ከኛ ከወልቃይት ኮሚቴ በዛው እግረ መንገድ እነማን ነበራቸው ልትለይ ስለምችል ብዬ ነው ጥያቄውን ልመልስልን።
እሺ።
አታላይ ዛፌ፣ ኮሎኔል ደመቀ ዘውዱ፣ አቶ ጌታቸው አደነ፣ አቶ ልጅሸት አሰፋው፣ እኛው አራታችን ነን። እንደ ትላንት አፈና የተካሄደብን የመጀመሪያ ፌዴሬሽን ገብተን ስንወጣ እኛንን ቀጠሮ ይዘን ነበር የወጣ ነው። ስንገባም አሁንም አራታችንን የገባ ነው እና ገብተን ብዙ ነገር ተነጋግረን መጨረሻ ላይ ያሉን የትግራይ መንግስት መልስ እንዲሰጥ አቶ አባይ ወልድን በአካል ቀርበው ተጠይቀው መልስ እንዲሰጡ እናደርጋለን ተብለን በግልጽ ተነግሮን ወጣን።
እዛው ፌዴሬሽን ምክር ቤት ማለት ነው?
ያን መልስ? አዎ፣ ፌዴሬሽን ምክር ቤት። አዎ።
እሺ።
ይህን እየተጠባበቅን እያለ እነሱ ፌዴሬሽን ምክር ቤት ጉዳዩ እንዲፈጥንልን እኛ ግፊት እያደረግን ያለን፣ እነሱ ደግሞ በጎን ምንድን ነው የጀመሩት? ማሳደድ ነው የጀመሩት።
እነማ?
የትግራይ መንግስት፣ የትግራይ ክልል አጠቃላይ ማፈን ነው የጀመሩት። ተከታትለው መያዝ እንግዲህ በዛ ወቅት የተያዙብን ልጆች አሉ። የተወሰኑ በዝርዝር የያዝኳቸው ልጆች አሉ።
ከዚህ ቀደም ወደ ወልቃይት የተለያዩ አካባቢዎች እየደወልን ብዙ በደልና እንግልት፣ ወከባ፣ ማስፈራራት፣ እስራት ደርሶብናል ወይም በተለያዩ ሰዎች ላይ መፈጸሙን እናውቃለን የሚሉ ሰዎችን ስናነጋግርና ስንዘግብ ቆይተናል። አቶ አታላይም ይህንኑ ዛሬም ደግሞ ያነሳሉ። ከመንግስትም ከለላና ጥበቃ እየጠየቁ ነው።
አሁን ይሄ ከሆነ በኋላ አቤቱታ እንደገና መልሰን አቀረብን ለፌዴሬሽን ምክር ቤት። ያን አቤቱታችን ያቀረብነው ምንድን ነው? ህገ መንግስታዊ ማንነት ጥያቄ በመጠየቃችን ስደትና እንግልት፣ አፈና፣ እስራት ያለ ፍርድ ያለ ምንም ነገር እስካሁን ድረስ ታስረው ቢጠየቁም ፍርድ ቤት ሄደዋል ቢባሉም ቀጠሮ ሁለት ሳምንት አስር ቀን በመስጠት ብቻ እያመላለሷቸው ነው ያለና መፍትሄ ይሰጠን የጠየቅነው የማንነት ጥያቄ እንጂ እነሱ እንደሚሉን አይደለንም። እነሱ የሚሉት ነገር ምንድን ነው? ግንቦት ሰባት አርበኛ ግንባር ምን ብለው የማይጠሩት አጠቃላይ እነሱ ባይፈልጉትም ነገር እየጠሩ የሚናገሩት እና አይደለንም እንዳለ መሆናችን ማረጋገጫ አለን። እኛ በግልጽ ለፌዴሬሽን ያቀረብነው ደብዳቤ ራሱ መረጃችን ነው። እነሱ በእኛ ላይ እየወሰዱት ያለ እርምጃ መረጃችን ነው። ህዝባችን ለምንድን ነው የሚሰቃየው? ማንነት እኮ ዲሞክራሲያዊ መብት መጠየቅ ነው ብለን ብንጠይቃቸው ይሄ በሌላ ነገር ተቀይሯል በትግራይ መንግስት፣ ስለዚህ ይሄ ለምንድን ነው የሚደረግብን? አፈናና እስራት ምን አመጣው ብለን ጠየቅን። እሺ እንጠይቃለን፣ መልስ እንነግራችኋለን አሉን። በዛ ምክንያት በጣም ቆየን። በተደጋጋሚ ለሶስት ሳምንት ነው በፌዴሬሽን በራፍ የተመላለስ ነው። ሶስት ሳምንት
አቶ አታላይ ተይዘዋል፣ ተንገላተዋል፣ ተዋክበዋል የሚሏቸውን ሰዎች በዝርዝር ይጠራሉ። ይህንን መረጃ ሐሰት ነው ወይም ስህተት አለበት ወይም ተዛብቷል የሚል ካለ ለማስተናገድ መቼም ዝግጁ ነን። ከትግራይና ከአማራ ባለሥልጣናት አንዳች ምላሽ ለማግኘት ያደረግናቸው ጥረቶች በተደጋጋሚ ከሽፈውብናል። ስልኮች ተዘግተውብናል። ተይዘዋል የተባሉትን ሰዎች ሁኔታም እየተከታተልን ለማሳወቅ በምናደርገው ጥረት እንገፋለን። የሆነ ሁሉ ሆኖ ግን የወልቃይት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ ምን ደረሰ? በተጨባጭ ቁርጥ ብሎ የተሰጣቸው መልስ አለ? ከመቀሌም ይሁን ከአራት ኪሎ
ከትግራይ መንግሥት የተሰጠን ምላሽ ለእናንተ የምንሰጠው መልስ የለንም። ወልቃይት ትግራይ ሆኗል። በማን አነጋገር? በራሳቸው ቋንቋ አገላለጽ፣ በራሳቸው ስሜት ህዝቡን ጠይቀን የህዝቡ ውሳኔ ያውላችሁ ብለው ለእኛ የሰጡን ምላሽ የለም። እንዲያውም እናንተ እነማን ናችሁ የሚል የንቀትና የግልምጫ የማስፈራራት አሁን የተከተሉትን ነገሮች ምላሽ ነው የሰጡን። ከዛም አልፎ ተርፎ አዲስ አበባ እንጦጦ ላይ የያዘን ምክትል ኮማንደር የፌዴራል ፖሊስ ምንድን ነው ያለን? እሱ አዲስ አበባ መግባት አትችሉም ሲለን ለምን ስንለው ይችን ጥያቄ እስካላቆማችሁ ድረስ ነው የተባለ። የትግራይ ተወላጅ ነው እሱ። ይሄ ምላሽ ነው የሰጠን አንድ የፌዴራል ፖሊስ በፌዴራል ደረጃ የተቀመጠ የሰጠን መልስ የትግራይ ወልቃይት አማራ ነው ብሎ መናገር መጠየቅ እሱን እስካላቆማችሁ ድረስ አዲስ አበባ አትገቡም ያለን። እኛ ግን ገብተናል። ከዛ በኋላም እሱ ነው መልሶ የያዘ። የሚገርመው ነገር አዲስ አበባ ፌዴሬሽን በራፍ ድረስ መጥቶ ያፈነንም እሱ ነው። አሁንም እሱ ምክትል ኮማንደር ነው። እና የእነሱ መልስ በማሰር በማፈን ስም በመስጠት ነው እንጂ በተጨባጭ ምላሽ ቢሰጡን ኖሮ ዛሬ ልናገር ነበር፣ ግን አልሰጡንም። አሁንም እየተናገሩ ያሉት ከነጭራሹ አማራ ነኝ የሚባለው ንግግር እንዳንሰማ ነው።
ከፌዴሬሽን ምክር ቤትስ ምን ያገኛችሁት ነገር አለ?
ከፌዴሬሽን ምክር ቤት ያገኘ ነው አሁን መጋቢት 26 ሰባተኛ ወር በእኛ አቆጣጠር 2008 ዓ.ም ላነብልን የተጻፈ ጽሁፍ ነው።
እሺ።
ማተም ያለበት መረጃ ያለበት ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌዴሬሽን ምክር ቤት ለትግራይ ብሔራዊ ክልላዊ መንግስት ምክር ቤት መቀሌ ጉዳዩ ለምክር ቤቱ የቀረቡ አቤቱታዎችን ይመለከታል። በትግራይ ብሔራዊ ክልላዊ መንግስት ውስጥ የሚኖሩ የወልቃይትና የጠገዴ ህዝቦች ተወካዮች ነን በሚል ጥር 23 እቺ ተወካዮች ነን የሚል በኋላ ገልጽላለሁ በደንብ አድርጌ የሚል ጥር 25 ቀን 2008 ዓ.ም እና የካቲት 19 2008 ዓ.ም የተጻፈ አቤቱታ ለምክር ቤታችን አቅርበዋል። በአቤቱታቸውም የማንነትና ተያያዥ ህገ መንግስታዊ መብቶች እንዲከበሩልን የሚል ጥያቄ ያቀረቡ ሲሆን የምክር ቤቱ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጉዳዩን ተመልክቶ በቅርቡ በተካሄደው የምክር ቤቱ መደበኛ ጉባኤ ቀርቦ አቅጣጫ መቀመጡ ይታወቃል። ግን አቅጣጫ ምን እንደሆነ ስለኛ ግልጽ አይደለችም። በዚሁ መሰረት የፌዴሬሽን ምክር ቤትን ለማጠናከርና ስልጣንና ተግባሩን ለመዘርዘር በወጣው አዋጅ ቁጥር 251/1993 ዓ.ም አንቀጽ 20 እንደተመለከተው እንዲህ አይነት ጥያቄዎች አስቀድመው በክልሉ በሚገኙት የተለያዩ የመስተዳድር እርከኖች ቀርበው መፍትሄ የሚሰጣቸው ሲሆን ቀጥታ ለምክር ቤቱ ሊቀርቡ እንደማይችሉ ግንዛቤ ተይዟል። በመሆኑም በአቤቱታ አቅራቢዎች የቀረበው የማንነትና ተያያዥ ሌሎች የመብቶች ጥያቄ በክልሉ በኩል መፍትሄ እንዲሰጠው ጉዳዩን የመለስን መሆኑን እናሳውቃለን። ከሰላምታ ጋር ያለ ዋባ ተረታ የፌዴሬሽን ምክር ቤት አፈ ጉባኤ ግልባጭ ለህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ለፌዴሬሽን ምክር ቤት ጽህፈት ቤት በፌዴሬሽን ምክር ቤት ለአቤቱታ አቅራቢዎች ወኪሎች ባሉበት የሚል ደብዳቤ በ26 ተሰጥቶናል።
ምላሹን እንዴት ተቀበሉት? እንዴትስ ተረዱት? ከእንግዲህ በኋላስ ቀጣይ እርምጃዎች ይኖሯቸው ይሆን ወይስ ጉዳዩ ተፈጸመ? የአቤቱታ አቅራቢዎች ወኪሎችም ሆኑ አቤቱታ አቅራቢዎች ምን ይሆን የሚያስቡት?
እኛም እናስበው ይሄ እንደገና በጥያቄ ተጽፎ ለፌዴሬሽን ምክር ቤት እንደገና እናቀርበው ነው። ለመጀመሪያ የምናመሰግነው ነገር ምንድነው? ለፌዴሬሽኑ የምናመሰግነው እንዲያው ማህተም ያለው ደብዳቤ እንኳን ምንም ይበል ምን ይሄ ምላሽ ማግኘታችን በጣም እናመሰግናለን። ከዛ በመቀጠል ግን የተጻፈው ጽሑፍ አንድምታ ምን ለማለት ይፈልጋል? የኛ ጥያቄ መቼ ነው የተነሳ? ይሄ ምላሽስ የምን ምላሽ ነው የሚለው ነገር ግን አጠር አድርጌ እነሱን መናገር ፈልጋለሁ ተፈቀድክልኝ።
አዎ ነው ይቀጥሉ።
ምንድነው ይሄ? በትግራይ ብሔራዊ ክልላዊ መንግስት ለሚኖሩ የወልቃይትና የጠገዴ ህዝቦች ተወካዮች ነን በሚል እዚህ ላይ ሰው ሁሉ አድማጭ ሁሉ እንዲረዳልን የምፈልገው ምንድን ነው? ነን የሚሉ ነው የሚለው በፌዴሬሽን ደረጃ ነን ለማለት እኛ እኮ በቂ መረጃ ስላለን ነው። የህዝብ ፌርማ አሰባስበን አስገብተናል። ወኪል ናቸው ተብለን በተደጋጋሚ አቅርበው ከመታፈናችን በኋላም ከመታፈናችን በፊትም በየሚመለከታቸው እርከን ቢሮዎች ገብተን በፌዴሬሽን ምክር ቤት አማክረን ተወካዮች መሆናችን አሳውቀን በተከታታይ ጉዳያችን ስንከታተል የቆየን ሰዎች ነው። ግን ከዛ የተሰጠን ስም ግን ተወካዮች ነን በሚል ነው ያሉት። ያውም የጥያቄው ቀን መቼ ነው ያደረጉት? 25/2008 እና የካቲት 19። የእኛ ጥያቄ እኮ 2007 ዓ.ም ታህሳስ ወር ነው ለፌዴሬሽን ምክር ቤት የገባ። አመት አልፎታል። እንደገና መልሰው እዚህ ላይ ማንን ጨመሩት? እኛ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ብለን ስናስገባ አሁን ደግሞ ደርበው ማንን አስገቡት? ጠገዴን አስገቡ። ከመጀመሪያ እኛ ልክ ነው እንኳንና ወልቃይት ጠገዴ፣ ወልቃይት ጠገዴ ሰሜን አርማ ጩኸ ተብለን እንደምንጠራ ይሄ አርማችን ነው፣ መለያችን ነው። ነገር ግን የእኛ ጉዳይ ወደኋላ ለመመለስ አዲስ ጥያቄ ለማድረግ በዚህ ቀን እለት እና የጠገዴ ህዝቦች ነው የሚለው ህዝቦች ሌላ ህዝቦች ናቸው። ህዝብ ከተባለ ግን ጥቅል ስም ነው። ህዝቦች ከተባለ ከተለያየ ህዝብ የተውጣጣ ነው፣ የተለያየ ብሔር ያለውን። ይሄ ራሱ የእኛ ስም አይደለም። ከዛ የተጻፈ አቤቱታ ለምክር ቤታችን አቅርበዋል። በአቤቱታቸውም የማንነትና ተያያዥ ህገ መንግስታዊ መብቶች ይላል። የማን ማንነት? ማንነታችን አልገለጹትም። እዚህ ላይ መግለጽ ስላልፈለጉ የአማራ ማንነት ቢሉት ምንም አይጎድለውም። የነበር ልክ ነው፣ 4 ነጥብ የሚያርስበት ጥያቄ ነው። ማንነት ሲሉ ግን ማን ማንነት? ወንድሞቻችን እኮ አሉ እዚህ ጎንደር የጠየቁ የቅማንት ማንነት። ለእኛ የአማራ ማንነት ቢሉ ምንድን ነው ከእነሱ የሚጎድለው? ከእኛስ ምንድን ነው የሚጨመረው? ትክክለኛ መብታችን እኮ ነው የጠየቅነው። ይሄ ማንነታችን ራሱ መግለጽ አልፈለጉም። ተያያዥ ህገ መንግስታዊ መብቶች እንዲከበሩልን የሚሉት ምናልባት እዚህ ላይ ብናየው ምንድን ነው እነዚህ በደሎች ደረሱብን፣ እንደዚህ አይነት ችግሮች ደረሱብን፣ አፈና አለብን ያልነው የእኛ ጥያቄ ተቀብለው ይህን አቅርበውት ከሆነ የአቤቱታ ጥያቄዎች ይሄ አይደለም የእኛ ምላሽ ከፌዴሬሽን። ይሄ ቀጣይ ያሉ በየቦታው ስንሄድ ስንጓዝ የሚያጋጥሙን ችግሮች ማቅለል ነው። ነገር ግን የእኛ ጥያቄ የማንነት ጥያቄ ነው። ስለዚህ ከነዚህ ህገ መንግስታዊ መብቶቻችን አንደኛው ማንነታችን በትክክል አልተገለጸም በፌዴሬሽንም። ስለዚህ ይሄ ከታች ከወረደ በኋላ እንደገና ምን ይላል የሚል ጥያቄ ያቀረቡ ሲሆን የምክር ቤት የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጉዳዩን ተመልክቶ በቅርቡ በተካሄደው የምክር ቤቱ መደበኛ ጉባኤ ቀርቦ አቅጣጫ መቀመጡ ይታወቃል ይላል። በቅርቡ ከማለት ቀኑ ቢለይ ምን አለው? እንደገና የተቀመጠው አቅጣጫ ደግሞ ይህን በሚመስል አቅጣጫ አስቀምጠናል። እኛ እኮ ወሬ ስለሰማን ነው እንጂ አቶ አባይ ወልዱ ፈርመዋል። እነዚህ ሰዎች ጥያቄያቸው እስከ ፌዴሬሽን ደርሷል። ስለዚህ ጥያቄያቸው በአግባቡ ሊመለስላቸው ይገባል፣ የትግራይ መንግስት ሊመልስላቸው ይገባል፣ የትግራይ ምክር ቤት ሊመልስላቸው ይገባል ተብሎ እንደተነገረ አቶ አባይ ወልዱ እንደፈረሙ ይሄን እናውቃለን። በወሬ ስለሰማን በወረቀት ስላልተጻፈልን ነው ለመረጃው የምንቸገረው እንጂ ይሄን አቅጣጫ መቀመጡ ይታወቃል ከተባለ ምን አይነት አቅጣጫ፣ ወደ የት የተቀመጠ አቅጣጫ፣ ማንን የሚያመላክት አቅጣጫ? ለእኛ ጥያቄ ነው ይሄ። በዚሁ መሰረት የፌዴሬሽን ምክር ቤትን ለማጠናከርና ስልጣንና ተግባሩን ለመዘርዘር በወጣው አዋጅ ቁጥር 251/1993 አንቀጽ 20 እንደተመለከተው እንዲህ አይነት ጥያቄዎች አስቀድሞ በክልሉ በሚገኙት የተለያዩ የመስተዳድር እርከኖች ቀርበው መፍትሄ የሚሰጣቸው ሲሆኑ በቀጥታ ለምክር ቤቱ ሊቀርቡ እንደማይችሉ ግንዛቤ ተይዟል ይላል። ጥሩ ግንዛቤ ነው። እኛ ግን የቀረን ቀበሌ የለም፣ ቀጠና ብቻ ነው የቀረን። ለእያንዳንዱ ሂደን አመልክተን እያሳደዱ ሁመራ ታፍነናል፣ እንጦጦ ታግተናል፣ ጫንጮ ኦሮሚያ ክልል በዚህ እግረ መንገዴ በጣም በጣም ትልቅ ምስጋና የማቀርበው ለኦሮሚያ ክልል ጫንጮ አስተዳደር፣ ፖሊስ፣ ጸጥታ፣ ለእነዚህ ሁሉ ነው። 3 ቀን ስንቀመጥ ጥሩ እንክብካቤ ያደረጉልን። ይሄ አግተው ነው የመለሱን። የመጨረሻ ፌዴሬሽን በራፍ ላይ ደግሞ እንደዚሁ አፈኑን። ይሄ ምላሽ ተሰጦን እኛ ከዚህ ወዲያ ማሟጠጥ ማለት የህዝብ ህይወት ማለቅ አለበት ማለት ነው? ምንድን ነው ለእኛ ጥያቄ ነው ወይስ ደም ካልፈሰሰ ስርየት የለም? እንዲህ አይነት አስቸጋሪ ነገር ነው የምናየው። እና የእኛ ጥያቄ የወልቃይት ጥያቄ አሟጦ የሄደ ነው። ይሄ አሁን ዛሬ የምናገረው በሚቀጥለው ጊዜ በደብዳቤ ጽፈን ለፌዴሬሽን ምክር ቤት የምናቀርበው ነው። ያልተሟጠጠ ነገር የለም። ያልተሟጠጠ ህይወት ብቻ ነው በየእስር ቤቱ በየስርቻው ተወሽቆ ያለ። ያልተሟጠጠ የማንነት ምላሽ ይሄ ብቻ ነው የቀረ እንጂ እኛ ያልተሟጠጠ ነገር የለም። በእኛ በኩል ያልጨረስነው ነገር የለም።
ለምን ይሆን የወልቃይት ህዝብ የአማራ ብሔረተኝነት ጥያቄ አቅራቢዎቹ አማሮች ነን ወደ አማራ መካለል ይገባናል የሚሉት?
የእኛ መልካም ድራችን በበገምድርና ሰሜን ጠቅላይ ግዛት ወገራ ወራጃ ዳባት ከተማ ወልቃይት ወረዳ ጠገዴ ወረዳ ሁመራ ወረዳ ተብሎ የተቀመጠ ነው ያለ መልካም ድራችን ተከዜ ነው የሚመልሰን። አንድም ቀን በጣም ማመሰግናቸው በዚህ መሐከል ለውራስ መንገሻ ሲዩም ቁጭ ያደረጉት አንድ መልስ አለ። ከፍታቸው የበለጠ መልስ አልመልስም።
ለመሆኑ ምን ነበር ያሉት ያኔው የትግራይ ጠቅላይ ገዢ ለውራስ መንገሻ ሲዩም? ባልደረባዬ መለስካቸው አማሃ በቅርቡ አዲስ አበባ ላይ አነጋግሯቸው ነበር። ቀንጨብ አድርጌ ላስታውሳችሁ።
ንጉስ ሚካኤል በልጅ ኢያሱ ዘመነ መንግስት አባታቸውን ራስ ሚካኤልን ንጉስ ሚካኤል ብለው አነገሷቸው። በኋላ ንጉሰ ትግራይ ወሎ ብለው በእሳቸው አስተዳዳሪነት እንደገና ለጃማች ስዩም መንገሻ ነበሩ አባቴና፣ ያኔ እሳቸውንም በንጉስ ሚካኤል ራስነት ሰጥተው ትግራይን በከፊል አስተዳዳሪ እንዳደረጓቸው ነው በእውነቱ ታሪኩ የቆየ እና ይሄ በየትኛው በኩል ነበረ ብሎ የሚለው ነገር ራሱ በየዘመኑ የተለዋወጠና የተሰራ ነገር ነው እና እኔ በማውቀው በእውነቱ ትግራይ ክልል ይኸው ነበረ። በጉልትነት ለምሳሌ ስሜን ይሄን እንደሆነ ሉልጌታ የራስዩም እዚያም ስለሚወለዱ ስሜን ጉልት ያው የሉልጌታ በጉልትነቱ፣ ወራጭነቱ ግን ያው በበጌምድር አስተዳደር እንደነበረ ነው ማስታውሰው።
ልዑል ራስ መንገሻ ስዩም ያልጠቀሱት ሲሉ ይቀጥላሉ አቶ አታላይ።
እሳቸው ያልገለጹት እኔ የሚገልጸው ነገር ምንድን ነው? የህብረተሰቡ ትስስር፣ ስነ ልቡና፣ የባህል ትስስር። የሚገርም ነገር እኔ የወልቃይት ሴት የጸጉር ስሬቷ ብታየው ወርዶ እንደ አማራ ሴት አንገቷ አካባቢ ነው የሚያልቀው። የትግራይ ሴት ስሬቷ እንኳ ራሱ ከመሀል አናቷ ላይ ጨርሶ የቀረ ነው፣ ወደ ታች ዝርግፍ ነው የሚሆነው። ከጉትቻ ተሳስር ሲታይ የእነሱ ሰቁሪን የሚሉት አለ፣ ከላይ ከጆሯቸው ላይ ከአናቱ ላይ የሚጨምሩት ጉትቻ አለ። የእኛ ከታች ነው ጉትቻ የሚያስሩት ሴቶች። እንደገና አለባበሳችን፣ አነጋገራችን ጥህሎ የሚባል ለምሳሌ ወልቃይት አይታወቅም። አሸንድዬ የሚባል ጭፈራ ወልቃይት ላይ አይታወቅም። በማንኛውም የሰርግ የስነ ልቦና አገላለጻችን፣ ደስታችንና ሀዘናችን፣ የጦር ዘመቻችን፣ ትጥቃችን ራሱ ይለያያል። አንገናኝም፣ በፍጹም አንገናኝም። ምክንያቱም ይሄ ጥላቻ አይደለም፣ በጣም ይቅርታ ግን አይደለም። ጠቅላላ ሁሉም ነገራችን የኛ ከአማራ ህዝብ ጋር በትውልድም በዘርም በሀረግም የተሳሰርን ነው። ከትግራይ ጋር አትወለድም ወይ? እንወለዳለን። ብዙ ቤተሰቦች አሉ፣ የእህቴ ልጆች አሉ፣ የወንድሜ ልጆች አሉ፣ የአጎቴ ልጆች አሉ። ይሄን መንካት አይደለም። ከትውልድ ከባህልና ከስነ ልቦና ከጂኦግራፊያዊ ትስስር ከህብረተሰባዊ ቅርርብ ግን አንድም ቀን ተከዜን ተሻግረን ሙሽሪት ሙሽራ ከባብለን አምጥተን ማናውቅም። እነሱ መጡ፣ እኛ ገር ልጆቻችን ሰጠናቸው፣ እህታችን ሰጠናቸው፣ ተጋቡ። ስለዚህ ይሄን የመጡበት በስራ ምክንያት ተገናኝተናል። ማንም እንደሚገልጸው ሀገራችን የአዝመራ ሀገር ነው፣ የልማት ሀገር ነው። መጡ፣ ወገኖቻችን ናቸው፣ ኢትዮጵያውያን ናቸው። አብረን ኖርነ በዚህ ነዋሪና ሰፋሪ አሁን በብዛት የሰፋበት ቦታ ላይ እኛ ብቻ የወልቃይት ህዝብ ብቻ የጠገዴ ህዝብ ብቻ ነው የነበረበት፣ ሌላም አልነበረበትም። ያቋቋመው የቆረቆረው የወልቃይትና የጠገዴ ህዝብ ነው፣ የአርማጭሆ ህዝብ ነው። ስለዚህ በማንኛውም ነገራችን አንገናኝም። የሚያገናኝም ቋንቋ ነው። አሁን አንድ በህገ መንግስት ውስጥ ከተገለጠው ቋንቋ ነው።
እሱንም እሱ ላነሳሎት ነበር።
አዎ ቋንቋ እኛ ትግርኛ እንችላለን። በተደጋጋሚ የተገለጸ ነገር አለ። አማርኛ፣ ትግርኛ፣ አረብኛ ይችላል ህዝባችን። ትግርኛ በመሰረቱ ቋንቋ በምሳሌ ሲጠቀስ ምንድን ነው? በተወለድኩብሽ ሳይሆን ባደግኩብሽ ነው። እኛ አንድን ቀን ሰርግ ደግሰን እኮ እንደ ትግርኛ ከበሮ አንስተን የመታንበት ቀን የለም። ህወሀት መጥቶ ነው ጓይላ ብሎ የሀገራችን ህዝብ እንቅፋት እየተመጣ መዞር ስለማይችል ሲሽከረከር የነበረ ደፋ ቀና እያለ ግድ ልመድ ተብሎ እንጂ እንዲህ አይነት ባህልም የለንም። ስለዚህ ምንድን ነው ያለው? ይሄ ትግርኛ ቋንቋ ደግሞ ትግርኛ እንደ ቋንቋ ከሆነ ወልቃይት የራሱ አነጋገር ዘይቤ አለው። ወደፊት በትልቅ መጽሐፍ ተጽፎ የሚወጣ ዝግጅት አለን እኛ ወልቃይት ትግርኛው ምን ይመስላል ለሚለው ነገር የቁሳቁስ ጥሪ፣ የመስፈርቶች፣ የሰው ስም፣ የአካባቢ ስም። አሁን እነሱ የእኛ ስም ነው እኛ ከሌ ከሌ ብለን አወጣ ነው ብለው አሁን በአዲስ መልክ እየቀየሩት ያለ አካባቢ
የቦታ ስሞች አሉ፣ የትግርኛ ድምጸት ያላቸው
ይገባኛል። ልክ ነው እሱ። ይሄ ቋንቋ ግን ከየት ነው የመጣ ቢባል የመጀመሪያው እኛ የግዕዝ ልጆች ነን። ግዕዝ ነው። አማርኛም ትግርኛም እና አረብኛም ከግዕዝ ጋር ይመሳሰላሉ። ስለዚህ በግዕዝ የመጣ ቋንቋ ነው። ግዕዝ ነው። መጀመሪያ ማይ ማለት በግዕዝ ነው። አዲ ማለት በግዕዝ ነው። እነሱ የእኛ ትግርኛ ብሎ አሁን የራሳቸው ኮለል አድርገው ያወጡት ትግርኛ ያስመሰሉት እንጂ አንድን መዝገበ ቃላት ይሄ የእኛ ነው ብሎ የሚፎክሩበት ነገር የላቸውም። ኤርትራውያን አሉ፣ ትግርኛ ይችላሉ። አብዛኛው ቋንቋችን ከኤርትራውያን ጋር ይተሳሰራል። ይህን ስል የአሁኑኑ ስነ ልቦና ወይም አሁን ያለው የሰዎች ስሜት አይቼ አይደለም የምናገረው። ድሮ እኛ ራሳችን የምናውቀው አብረን ያደግ ነው። እኔ ሁመራ ነው ያደግኩት። ከትግራይ ልጆች ጋርም ከኤርትራውያንም ከሌሎች ብሔር ብሔረሰቦች ጋርም አብሬ አድጋለሁ። እንተዋወቃለን በቋንቋችን ማን ከማን እንደሚለየን እንዴት እንደምንላይ እናውቃለን። ስለዚህ ትግርኛ በመናገራችን ጠቅልሎ ሊወስደን አይችልም። ስለዚህ በቋንቋ መስፈርት ተደርጎ በራስ ውሳኔ የተወሰነ ውሳኔ እንጂ በህገ መንግስቱ መሰረት ቋንቋ ብቻ ኮለል ብላ ቁጭ ብላ ብትሆን ኑሮ ጥርግ ብለን ሄደናል። እንኳን ኤርትራም አይቀሩም። ግን መልክዓ ምድራዊ አቀማመጥ አለ፣ ስነ ልቦና አለ፣ የህዝብ ትስስር ራሱ አለ። ማን ከማን ጋር ነው በክፉም በደጉ የሚገናኘው? መጀመሪያ ይሄ ነው መታየት ያለበት። ይሄ ነው ሊያዩልን ይረዱልን የሚገባ።
አቶ አታላይ በዚህ ቃለ ምልልሳችን ውስጥ ቀደም ሲሉ ስላለው ሁኔታ ሲያስረዱኝ ያለ ደም ስርየት የለም ወይ ብለውኝ ነበረ። ምን ማለት ሆነው?
ብዙ ጊዜ የማየው እኔ ይሄ የመጽሐፍ ቅዱሳዊ ቋንቋ ነው። ነገር ግን ይሄ እያልኩት ያለ ምንድን ነው፣ ብዙ ጊዜ እኛ ሀገራችን ኢትዮጵያ ውስጥ እየታዘብነው ያለ ደም ከተፋሰሰ በኋላ ሰው ከሞተ በኋላ ነው አስለቃሽ ይመጣልን። በደንብም ሀዘናችን ተረድቶ የሚያለቅስልንም አይመጣም። አስለቃሽ ነው የሚመጣ፣ ሀዘናችን የሚቀሰቅስ ነገር ነው የሚመጣ። እኔ ስርየት የምለው ነገር ይሄ ነው። ለምንድን ነው ወደ ሞት የሚገፉን? ለምንድን ነው የሚያስፈራሩን? ለምንድን ነው የእኛን ሞት የሚመኙት? ለምንድን ነው እንለቅማቸዋለን አንለቃቸውም የሚሉን? ወንድሞቻቸው እኮ ነን። በስልጣን ያለው አካሄዳቸውን እኮ አክብረን ነው ምን ሄደው እኛ። ነገር ግን እስከ ሞት ድረስ አንድ በአንድ እንለቅማቸዋለን። ምንድን ነው ይሄ? ሰው ካልሞተ ደም ካልፈሰሰ መልስ አይገኝም ወይ? ከብዙዎች ወገኖቻችን የተማርነው ነገር እኮ ይሄ ነው። ለምንድን ነው ኢትዮጵያዊ ኢትዮጵያዊን ገድሎ የሚፎክርበት? ሌላውንስ ወገኑ ቢሆን ለምንድን ነው በሀሳብ ከአሁን በኋላ ሀያ አንደኛ ክፍለ ዘመን ያለ ነው ተግባብተን ተነጋግረን ለምን አይፈታም ነው? ስለዚህ ካልገደሉን መልስ አናገኝም ወይ? ወይ ካልገደሉን መልስ አናገኝም ወይ? ህገ መንግስት እኮ የብዙዎች መስዋዕትነት ፍሬ እኮ ነው። አፈጻጸም ላይ እኮ ነው ያለ አሁን ችግር እየተፈጠረ ያለው። ስለዚህ ያናገረኝ ይሄ ነው ለማለት ፈልጌ ነው።
ይህ ዘገባ ሰፊ ነው። ለዛሬ እዚህ ላይ ገታ እናርግ እንጂ በሰሞኑ ዝግጅቶቻችን ይቀጥላል። የወልቃይት ህዝብ የአማራ ብሔረተኝነት የማንነት ጥያቄ ኮሚቴ አስተባባሪ ከሆኑት ከአቶ አታላይ ዛፌ ጋር ያደረግነው ቃለ ምልልስ ሰፊና ሁሉን አቀፍ ነው። ሙሉን ቃለ ምልልስ ዌብሳይታችን ላይ ያገኛሉ። ያዳምጡት። በዚሁ የወልቃይት ጉዳይ ላይ የህግ ባለሙያ መምህርና የህገ መንግስት ጉዳዮች ተንታኝ ይዣለሁ።
ጸጋዬ አራርሳ እባላለሁ። የህግ ተማሪና አስተማሪ ነኝ። በአዲስ አበባ ዩኒቨርሲቲ ህግ ተምሬ ነበር። በዛም በአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት ለብዙ ዘመን አስተምሬያለሁ። የህገ መንግስት ህግ ላይ እመራመራለሁ። አሁን በቅርብ በሜልበርን ዩኒቨርሲቲ የዶክትሬት ጥናቴን አጠናቅቄያለሁ። በተለያዩ የህግ ጉዳዮች ላይ አንዳንድ ጽሁፎችን አቀርባለሁ የህገ መንግስት ጉዳይ ላይ።
ዶክተር ጸጋዬ በድጋሚ ለጊዜው አመሰግናለሁኝ። በአጋጣሚ አሁን የደወልኩት እኔም ከዚሁ ከህገ መንግስት ጉዳይ ጋር የተያያዙት ጥቂት ጥያቄዎች ስላሉኝ ነው። ወልቃይት ሰሞኑን ካለው ጥያቄ ጋር ምን ያህል ይተዋወቃሉ?
ያው በተለያዩ የህዝብ መገናኛ መንገዶች የተላለፉትን ነገሮች መስማት ችያለው። በተወሰነ ደረጃ ተከታትየዋለው ማለት ይቻላል። በአካል ግን ያው እንግዲህ እዛ ተገኝቼ ስለ ሁኔታው፣ ስለ አካባቢው አሁን በእርግጥ እየተካሄደ ስላለ ሁኔታ አውቃለሁ ማለት አልችልም። ግን በመገናኛ ብዙሀን የተሰራጨውን አብዛኛውን ነገር ለማዳመጥ ለመከታተል ሞክሬያለሁ።
ዶክተር ጸጋዬ ይሄንን ጥያቄ እርስዎ ከኢትዮጵያ ህገ መንግስት አኳያ እንዴት ነው የሚገመግሙት? ጥያቄውን ያነሱት ወገኖች የህገ መንግስት ጥያቄ ነው ያነሳ ነው የሚሉት።
እውነት ነው የተነሳው ጥያቄ የማንነት ጥያቄ ነው። በእነሱ አገላለጽ የወልቃይት አማራ ብሔርተኝነት ጥያቄ አስተባባሪ ኮሚቴ ነው ራሳቸውን ብለው የሚጠሩት።
አዎ፣ ሙሉ ስሙ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ነው።
ኤግዛክትሊ፣ የማንነት ጥያቄ ነው። እና የማንነት ጥያቄ ብቻ ግን ሆኖ አይደለም የሚቀረው። እኛ የወልቃይት ህዝቦች አማራ ነን ብቻ ሳይሆን አማራ በመሆናችን ከአማራ ክልል ጋር እንድንቀላቀል እንደዛው እንድንታይ ከዛም ጋር ተያይዞ ደግሞ ቋንቋችን ባህላችን እና ማንነታችን በዛው መንገድ እንዲታወቅልን የሚል ጥያቄ ነውና በኢትዮጵያ ሕገ መንግስት ማንነትን የመወሰን ጥያቄ የብሔር ብሔረሰቦችና ሕዝቦች ራስን እድል በራስ ከመወሰን ጋር የተያያዘ ጥያቄ ነው። ምክንያቱም ራስን የመበየን ማለት the right to self definition ጋር የተያያዘ ስለሆነ ይሄ ደግሞ በአንቀጽ 39 የታወቀ መብት ነው። ስለዚህም ነው ደጋግመው እነሱም ሲገልጹ እኛ ህገ መንግስታዊ መብታችንን ነው የጠየቅነው። ምንም የተለየ የፖለቲካ የሽብርም ተግባር እንደ መንግስት እያለን እንዳለው የውጭ ኃይሎች ተላላኪነት ተግባር የለብንም። ህገ መንግስታዊ መብታችንን ነው የጠየቅነው ይላሉ። እና የጠየቁት ጥያቄ አንደኛ የብሔር ብሔረሰቦች ማንኛውም ህዝብ ኢትዮጵያ ውስጥ ያለ የራስን እድል በራስ የመወሰን መብት ጥያቄ ነው። ራስን የመበየን፣ ራስን የመግለጽ፣ የራስን ቋንቋ፣ ባህልና ታሪክ እንዲሁም ማንነት የማበልጸግ መብት ጥያቄ ነው። ይሄ በህገ መንግስት እውቅና ያለው ጥያቄ ነው። ጥያቄውን ለማቅረብ ደግሞ የመሰብሰብ፣ ሰላማዊ ሰልፍ የማድረግ፣ አቤቱታ የማቅረብ ይሄም እነሱም ደጋግመው እንደሚገልጹት በአንቀጽ 30 መሰረት የተጠበቀ ዋስትና የተሰጠው ህገ መንግስታዊ መብታቸው ነው። ይሄንን አተዋል። አሁን የማንነት ጥያቄያቸውን ባነሱ ጊዜ በወረዳው በዞኑ ደረጃ ተመላልሰው የህዝቡን ድምጽ ለማሰባሰብ ሲሞክሩ መሰብሰብ አትችሉም የሚል ምላሽ እየተሰጣቸው እንዲሁም የማስፈራራትና የማዋከብ ተግባር እየተፈጸመባቸው በሻይ ቤቶች በመጠጥ ቤቶች እንደዚህ አካባቢ እየተገኙ ነው አቤቱታ እንኳን ለማስፈረም የሞከሩ ያሉት ሲገልጹ የሰማ ነው ማለት ነው። እንግዲህ በተለያዩ የመገናኛ ብዙሃን
አሁን እኛም በጠየቅናቸው ጊዜ እነዚህን አሁን እርሱ የገለጹትን አይነት በደሎችና ወከባዎች እንደሚደርሱባቸው ሲገልጹልን ነበር። እና ቀደም ሲል ካነሱት የአንቀጽ 39 የብሔሮች ብሔረሰቦችና ህዝቦች የመብት ጥያቄ በተጨማሪ እርሱ ደግሞ የሚሉኝ አንቀጽ 30 መጣሱን ነው የሚነግሩኝ ማለት ነው እነሱ በሚሉት መሰረት?
አዎ፣ የማንነታቸውን ጉዳይ ለማስረገጥ ህጋዊ መብታቸውን የማንነታቸውን ጥያቄ ለማስረዳትና በዚህ ሲንቀሳቀሱ ደግሞ መጀመሪያ ማቅረብ ያለባቸው ጉዳዩን የሚጠይቀው ህዝብ የህዝቡ ጥያቄ መሆኑን ማስረዳት አለባቸው ለሚያቀርቡበት ቦታ ሁሉና የህዝቡ ጥያቄ መሆኑን ለማስረዳት ደግሞ ከህገ መንግስቱ ጋር ተያይዞ በወጣ አዋጅ ቁጥር 251 2001 በፈረንጅ አቆጣጠር በዚህ አዋጅ መሰረት ካለው ህዝብ 5% የሚሆነው ያህል ፊርማ ማሰባሰብ አለበት ይላል። አንድ ቡድን አሰባስቦ ደግሞም ኮሚቴው ወይም ያንን ጥያቄ የሚያቀርበው ቡድንም ሆነ ግለሰብ የህዝቡ ቀጥተኛ ውክልና ያለው መሆኑን ማሳየት አለበት ይላል። ይሄንን ለማድረግ የሚቻለው ስብሰባ አድርጎ ውይይት ተወያይቶ ጥያቄያቸውን ብሶታቸውን አንድ ላይ አቀርበው በዛ መሰረት ደግሞ ይሄንን ጽፈው ውክልናም ለሰጡት ወገን ደግሞ መስጠታቸውን የሚያሳይ ቃለ ጉባኤ አያይዘው በዚህ መንገድ ነው እንግዲህ ህጋዊ የሆነ ክትትል ማድረግ ይቻል የነበረው። ይሄንን ለማድረግ አሁን የመሰብሰብ ራስን የመግለጽ ሰላማዊ ሰልፍ የማድረግም ሆነ አቤቱታ የማቅረብ እንደዚህ ቁጭ ብሎም ተሰብስቦ ተወያይቶ ለማድረግ ስላልተቻለ ከሶስት ሰው በላይ ሁሉ አንድ ላይ ሆነን ከታየን እንዋከባለን ነው የሚሉት እነሱ። ይሄ የሚያሳየው መሰብሰብ ፍጹም እንደማይችሉ ነው። እና በዚህ ምክንያት እንግዲህ ኢንፎርመሊ በየሻይ ቤቱ፣ በየምግብ ቤቱ፣ በየሬስቶራንቱ እንደዚሁ እየተነጋገሩ ነው የሚያሰባስቡት እቺን ፊርማ ማለት ነው። ይሄንን አድርገው ነው እንግዲህ ወደ አዲስ አበባ መጀመሪያ የፌዴሬሽን ምክር ቤት የሄዱት። የፌዴሬሽን ምክር ቤት ይሄ 20 አባላት ያሉት ኮሚቴ ለፌዴሬሽን ምክር ቤት ጉዳዩን አቅርቧል። ከፌዴሬሽን ምክር ቤት አፈጉባኤ ጋር ለመነጋገር ሞክረዋል። ጽሁፋቸውንም ማመልከቻቸውን አስገብተዋል። የተሰጣቸው መልስ መንፈሱ ከህገ መንግስቱና በዚህ አዋጅ አሁን ቅድም የጠቀስኩት አዋጅ ቁጥር 251/2001 ውስጥ በተገለጸ መሰረት አካባቢያዊ መፍትሄዎች የመጨረስ ግዴታ አለበት። ማንኛውም ህገ መንግስታዊ መብቶችን የራስን እድል በራስ መወሰን መብት ቢሆን፣ የማንነት ጉዳይ ቢሆን፣ የቋንቋ የባህል መብት ቢሆን፣ ወይንም ደግሞ የክልል የመካለል ጥያቄ ሲኖር ማለት አሁን በሲዳማም ዞን ነበረ፣ የዳሌ ወረዳ የየም ህዝቦች ነበረ፣ በኦሮሚያ
የኮንሶ ነበረ።
አዎ፣ የኮንሶ ነበር፣ የኦሮሞዎች ይሄ ወንዶ ገነት አካባቢ ነበረ፣ የሚኤሶ በሶማሊና በኦሮሚያ መካከል ነበረ። እነዚህ ሁሉ ቦታዎች ላይ ሲሆን እንደዚህ አይነት ጥያቄ ሲኖር የሚሆነው መጀመሪያ በአካባቢው ያለ መንግስት ጋር በስልጣን ተዋረዱ መሰረት አካባቢያዊ የሆኑ መፍትሄዎችን አሟጠው መጠቀማቸውን ማረጋገጥ አለባቸው ይባላል። ስለዚህ ክልሉ አሁን ይሄን ጥያቄ
ያነሳው ማን ነው ነው? ኖርማሊ የክልል ድንበር ግጭት ተብሎ ነው አሁንም ይወሰደው። ይሄ እንግዲህ በክልሎች መካከል ያለ የወሰን አለመግባባት ወይም የወሰን ልዩነት ግጭት ሲኖር ማለት ነው። አሁን ችግሩ የአማራ ክልል እንደ አማራ ክልል ይሄ አካባቢ ግዛት ለኔ ይገባኛል ብሎ አይደለም የጠየቀው። እና አሁን ያ አካባቢ የሚኖረው ህዝብ ከትግራይ ክልል ጋር ነው አለመግባባቱ የተፈጠረው። የማይመጣጠን ግንኙነት ነው ራሱ ያላቸው። እንዲህ በሆነ ጊዜ አልቲሜትሊ ያው ወደ ሌላ ክልል ወደ አማራ ክልል እንገባለን። እኛ አማራዎች ነን እስከምናውቀው ድረስ። እንዲሁም እነሱ እንደሚሉት ለ670 ዓመታት በታሪካችን እንደ አማራ ነው የኖር ነው። ህዝቦቹ የተለያየ ቋንቋ ቢናገሩም አማርኛም፣ ሱዳን ማለት አረብኛም፣ ትግርኛም የሚናገሩ ቢሆንም አማራዎች ነን በታሪክም አሁንም በቅርብም ዘመን ባለው አስተሳሰብ፣ አመለካከት፣ ባህልም፣ ስነ ልቡናችንም በእምነታችንም አማራዎች ነን ይላሉ። እና ይሄንን ባሉ ጊዜ ወደ አማራ ክልል ነው የሚካለሉት። አሁን የአማራ ክልል አይደለም ግን ጥያቄውን እያቀረበ ያለው። ይሄን አለመመጣጠኑን ያሰፋዋል ይሄ መሆኑ። ስለዚህ እነዚህ ሰዎች መጀመሪያ የማንነታቸውን ጥያቄ ያቀርባሉ። በህጉ መሰረት ይሄ የማንነት ጥያቄ ሲነሳ መጀመሪያ የሚወሰነው ኖርማሊ ህጉ የሚለው ግጭቱ በተነሳባቸው አካባቢ ያሉ ሁለቱ መንግስታት በስምምነት በውይይት ለመፍታት ይሞክራሉ ይላል። አሁን የሁለቱ ክልሎች ጉዳይ ስላይደለ ጥያቄውን ያነሳው ቡድን የት ይሄዳል ማለት ነው? ተካሎበት ያለው ክልል ውስጥ የአስተዳደር እርከኑን ጠብቆ እዛው ያቀርባል። ማለትም በትግራይ ክልል ምዕራባዊ ዞን በሚባለው ውስጥ ጥያቄውን ያቀርባል።
አዎ፣ አንቀጽ 39 ላይ በንዑስ አንቀጽ 4 ስር ተዘርዝረዋል። ይሄ የራስን እድል በራስ የመወሰን መብት ስራ ላይ
ነው። ግን አንቀጽ 46 ንዑስ ቁጥር 2 እና አንቀጽ 47 ነው ከህገ መንግስቱ የተሻለ ስለዚህ ነገር የሚያብራራው በክልል ስለመሆን ወይም ደግሞ ያከላለል ለውጦች የሚል አንቀጽ አለ። አንቀጽ 48 ውስጥ
እሺ፣
እሱ ምን ይላል? የክልሎችን ወሰን በሚመለከት ጠቅሳለሁ፣ ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብን አሰፋፈርና ፍላጎት መሰረት በማድረግ ይወስናል ይላል። እና መጀመሪያ የሚደረገው በሁለቱ ክልሎች መካከል ስምምነት እንዲሆን፣ ያ ማይቻል ከሆነ የፌዴሬሽን ምክር ቤት ይወስናል። የፌዴሬሽን ምክር ቤት ሲወስን አንደኛ የሚያመለክተው የሚያየው ነገር የህዝቡን አሰፋፈር አሁን በዚህ አዋጅ ደግሞ ቅድም በጠቀስኩት አዋጅ ዝርዝሩን ሲገልጽ ምን ይላል? ጉዳዩ ሲቀርብለት የፌዴሬሽን ምክር ቤት አሰፋፈሩን አጥንቶ መወሰን የሚችል ከመሰለው በቂ መረጃ ከኖረው በኋላ እራሱ ይወስናል። ነገር ግን ራሱ ለመወሰን የሚያስችል ጥናት ከሌለው እና ካልመሰለው ህዝቡ እንዲወስን የህዝቡ ፍላጎት ይጠየቃል። የህዝቡ ፍላጎትን ደግሞ ለማወቅ ሬፈረንደም ይካሄዳል። ሬፈረንደም እንዲካሄድ ምርጫ ቦርድን ይወክላል ወይም ራሱ ያካሄዳል ይላል። ይሄ ነው ስነ ስርዓቱ። እንግዲህ በመሰረቱ ምንድን ነው የሚሆነው? ልክ ጥያቄው ሲነሳ ምን ይላል ህጉ? ይሄ አዋጅ በቅን ልቦና የመወያየት ፈቃደኝነት ያስፈልጋል፣ ይሄ መነሻ መርህ ነው ይላል። አሁን እነዚህ ሰዎች ጥያቄያቸውን በወረዳ በዞን ደረጃ ለምዕራባዊ ዞን ባቀረቡ ጊዜ በቅን ልቦና ለመወያየት አልሞከሩም። ይልቅ ያሏቸው አማራንን ብላችኋል፣ እንግዲያው መሬታችንን ለቃችሁ ውጡ፣ ይሄ የትግራይ ክልል ነው። ጥያቄውን የምታነሱት ሰዎች የህዝብ ጥያቄ አይደለም፣ እንዲሁም የሻቢያ የግንቦት ሰባት እና የሌሎች አፍራሽ ኃይሎች ተላላኪዎች እየሆናችሁ ነው እና ይሄ የህዝብ ጥያቄ አይደለም፣ ህዝቡ ቀደም ብሎ ወስኗል፣ ስለዚህ ሰውን አትረብሹት የሚል የመወያየትን ፈቃደኛ ያለመሆን ነገር ይታያል። ሄደው ሊያናግሯቸውም ሲሞክሩ እንዲሁም ሲያስፈራሯቸው ነው የሚታየው።
ይህንን ነው እያሉ ያሉት እነሱም።
አዎ፣ ይሄ ነገር የሚያሳየው ምንድን ነው? በክልል ውስጥ ሊጨርሱት ተስፋ የሚያስቆርጥ ነገር ነው ያለው ማለት ነው። ስለዚህ ምን ያደርጋሉ? በክልል ውስጥ በቅን ልቦና የመወያየት መርህን የሚከተል አስተዳደር ከሌለ ወደ በላይ ወደ ፌዴሬሽን ምክር ቤት ይሄዳሉ ማለት ነው። እኔ ግን የፌዴሬሽን ምክር ቤት ከመሄዳቸው በፊት ብዙ ጊዜ የሚረሳ አንድ የህግ ሪሶርስ አለ ያልተጠቀምንበት። ክልሎቹ የክልል ህገ መንግስታት አላቸው። የክልል ህገ መንግስታት ደግሞ ህገ መንግስት ተርጓሚ ኮሚሽኖች አሏቸው። የህገ መንግስት አጣሪ ጉባኤዎችም አሏቸው። ይሄ ሁል ጊዜ እስከ መኖራቸውም አይታወቅም። አሁን እንደው ጥሩ ስርዓት ቢኖረን ኖሮ ህዝቡ የራሱን ጥያቄ በዲሞክራሲያዊ መንገድ ያቀርባል። ምክንያቱም ሁሉም ወልቃይት ውስጥ የሚኖር ሰው ወደ አማራ መካለል ይፈልጋል ማለት አይደለም። የማይፈልግ ሰው ሊኖር ይችላል። ይሄም በዲሞክራሲያዊ መንገድ በአብላጫ ድምፅ የሚወሰን ነው እንጂ ዝም ብሎ ታፍኖ አይደለም። ለምን እንደማይፈልግም እሱም ተከራክሮ ምናምን ማለት ነው። ይሄ ይደረግና ጥያቄው ሲቀርብ ለዞኑ ይቀርባል። ዞኑ ማይፈታው ከሆነ ወደ ክልሉ ህገ መንግስት አጣሪ ኮሚሽን፣ ወደ ክልሉ ምክር ቤት ይሄድና የክልሉ ምክር ቤት ወደ ህገ መንግስት ተርጓሚ ኮሚሽናቸው ይወስደው ነበር።
የራሱ የክልሉ ህገ መንግስት ማለት ነው።
አዎ፣ እኛ እዚህ ክልል አይደለንም። እኛ ማንነታችን እንዲህ አይደለም። እነሱም እንደሚሉት እኛ ሸዳይ እንጂ አሸንዳ እንድንጨፍር መገደድ የለብንም። ሆያ ሆይ እንድንዘፍን እንጂ የሌላ የትግርኛ መንጨፈር የለብንም። የትግርኛ ባህልን ማንጸባረቅ የለብንም። እኛ ልጆቻችን በአማርኛ መማር ሲገባቸው በአፍ መፍቻ ቋንቋቸው በትግርኛ እንድንማር ተገደናል። እንዲህ የሚሉት ነገር አለ። በጣም የሚያሳዝን ነው በእውነቱ። ይሄ ሁሉ መሰረታዊ መብት ስለሆነ እና ይሄንን ጥያቄ በትግራይ ክልል ውስጥ እንዲፈታላቸው ለትግራይ ክልል ምክር ቤት ያቀርቡና ምክር ቤቱ ለህገ መንግስት ተርጓሚ ኮሚሽን መርቶት በዛ መንገድ ይወሰንላቸዋል። እዛም የማይወሰን ከሆነ አሁን ደቡብ ክልል ብዙ ጊዜ የሚደረገው እንደዚህ ነው። የደቡብ የብሔረሰቦች ምክር ቤት የሚባል አለ። እዛ ነው የሚሄዱት። እዛ ካልተወሰነላቸው ወደ ፌዴሬሽን ምክር ቤት ይሄዳሉ። ብዙ ጥያቄዎች አሉ ባይዘው እንደዚህ አይነት እና አሁን የትግራይ ይሄ አልሆነም።
የወልቃይቶቹ ግን የሚሉት በየሄድንበት ቦታ ኃይል ነው የሚጠብቀን ነው ብለው ብሶት የሚያሰሙት። እስከዛ ደረጃ መድረስ አንችልም ነው እያሉ ያሉት።
እውነት ነው። በዚህም ምክንያት ነው ምክር ቤት ሲሄዱ አሁን የፌዴሬሽን ምክር ቤት ሲሄዱም የተባሉት ያው እንደምታውቁት ነው የተባለው። እንደምታውቁት በክልሉ ያለውን መፍትሄ አሟጣችሁ መጨረስ ስላለባችሁ የትግራይ ክልል ይሄን ያደርጋል ብለን አናምንም፣ ግን ችግሩን እንዲፈቱት እነሱ ጋር መመለስ አለባችሁ ይሏቸዋል። ደብዳቤያቸውን አስረክበው ያደረጉት ነገር ተመልሰው ትግራይ ክልል ከአፈ ጉባኤዋ ጋር ከወይዘሮ ቅዱሳን ነጋ ጋር ለመነጋገር ሞክረዋል። ጉዳያቸውንም አስረድተዋል። ከክልሉ ርዕሰ መስተዳድር ጋር ለመነጋገር ሞክረው አልተሳካላቸውም። ይሄ አግባብ ነው፣ በጣም ትክክል ነው። ያው ለፌዴራሉ መንግስት ለፌዴሬሽን ምክር ቤት ያቀረቡትን ደብዳቤያቸውን ማለት አቤቱታቸውን ለዚህም አቅርበዋል። ይሄም ተደርጎ አሁንም በዞኑ ደረጃ በወረዳ ደረጃ ምንም አይነት የመፍትሄ የሚመስል ሀሳብ የለ። እንዲሁም የበለጠ አጂቴሽን የበለጠ የመፍራትና የመፋጠጥ ነገር ነው ያለው አሁን እና አገሩንም የሚያረጋጋ ነገር አይመስለኝም። ይልቅ በሌላ ደስ የሚል ፕሮሰስ የተካሄደው በጎንደር ስብሰባዎች ተደርገው ነበር።
አዎ፣ የህዝብ ስብሰባዎች
የሀገር ሽማግሌዎች አዎ ህዝቡን አሰባስበው እነዚህን ጉዳዩን የሚያስተባብሩ የኮሚቴ አባላትን ጠርተው ጥያቄ ጠይቀው ጥያቄያቸውን ሰምተው ከዚህም በኋላ እንዲሁም ለባዴን ጽህፈት ቤት ለክልሉ መንግስት ጥያቄያቸውን እንዲደገፍ የማበረታታት ሰምተናችኋል የማለት ነገር ሲሞክሩ ታይቷል። አሁን ይሄ በመሰረቱ በህግ ስልጣን የላቸውም እነሱ፣ ምክንያቱም ከክልላቸው ውጪ ነው። አሁን ባለው አወቃቀር ግን ጥሩ ነው ማለት ህዝብ ተስፋ መቁረጥ የለበትም። እንደዚህ የተበደለ ቡድን ከምንም ነገር በላይ ነገሩን የሚያመርበት ተስፋ ቢስ ሲሆን ነው እና በሰላማዊ መንገድ የሚሰማው ሰው አሁን እኛ ሀገር በጣም ብዙ ጊዜ የሚያስቸግረው የሚሰማበት እድል ያጣል ሰው እና ያዛን ጊዜ ሌላ አማራጮችን መውሰድ ይጀምራል እና አንድ ቦታ የሚሰማ
የሀይል ማለት ሆነው
ወደ ሀይል ይሄዳሉ። በጣም እኮ ከባድ ነው። አሁን ብዙ ጊዜ የራስን ችግር ከውጭ ሀይሎች ወይም ደግሞ ወደ ሌላ ሀይል ኤክስተርናላይዝ ስናደርገው እንዲሁም እነዛ የውጭ ሀይሎች ይሄንን ያለውን ልዩነት እንዲጠቀሙበት ነው የምናደርገው። እንገፋቸዋለን። እዚህ ማልሰማ ከሆነ አሁን ለምሳሌ በጣም ተደጋግሞ በዚህ በኦሮሚያውም ተቃውሞ ጊዜ በተለያዩ አካባቢዎች በሶማሌ ክልል በኦጋዴን በተለያየ ጊዜ ኢቨን ጋምቤላ በኑዌርና ባኝዋክ መካከል ችግር ሲፈጠር ሁል ጊዜ የሚባለው እሱ ቀርቶ የሙስሊም ወንድሞች እህቶቻችን የእምነት ነጻነትን በሚመለከት ባነሱ ጊዜ ሁል ጊዜ የኢትዮጵያ መንግስት ድሮም ነው ይሄ በነገራችን ላይ የሚያነሳው ነገር የውጭ አፍራሽ ኃይሎች ተላላኪ እየሆኑ ይላል። ይሄ ኤክስተርናላይዝ ማድረግ እኔ አንዳንድ ጊዜ ማሰብ ያለብን ተላላኪ የውጭ ኃይሎች ተላላኪ የሆኑት እንዴት ቢከፋቸው እንዴት ቢብስባቸው ነው? እንዴት መንግስታቸው እዚህ እያለ እንዴት ባይሰማቸው ነው ለሌሎች ተላላኪ ለመሆን ድረስ የበቁት ብሎ ለምንድን ነው የማይታሰበው?
ይሄ ክስ በሌላ በኩል ራስን የማሳጣት ያህል ነው እያሉኝ ነው። እኔ እኮ እንዲህ ይሄንን ያህል መጥፎ ነኝ እያለ ነው ከሳሹ ማለት ነው።
አብሶሉት እውነት ነው። እና ይሄ ተገቢ ነገር አይመስለኝም። ይሄ በጣም የሚያስፈራኝ ነገር ይሄ ነው። በሙሉ ኢትዮጵያ ውስጥ እስካሁን ብዙ ብሶቶች ሲነሱ በተለያየ ቦታ ነው ሁል ጊዜ የሚባለው ይሄ የህዝብ ጥያቄ ሳይሆን የአንዳንድ ጽንፈኞች፣ የታሪካዊ ጠላቶቻችን፣ እንደዚህ እንደዚህ የሆኑ አፍራሽ ኃይሎች፣ ሽብርተኞች እነዚህ የሚያራግቡት ህገወጥ የሆነ ተግባር ነው ይሉና ወዲያውኑ ይሄንን ጥያቄ ያቀረቡትን ወገኖች ወደ ህገ ወጥነት ይፈርጇቸዋል። ከዛ በኋላ የማጥፋት እርምጃ ነው የሚወስዱት ማለት ነው እነዚህ ሰዎች ላይ። ልክ ያ በተባለ ጊዜ ደግሞ ኤግዛክትሊ ያንን የተባሉትን ነገር ይሆናሉ እነዚህ ቡድኖች። ምክንያቱም አማራጭ የላቸው። ይሄ በጣም አደገኛ ነገር ነው። ይሄ ነው አገሩን በጣም በቋፍ እያደረገው ያለው እና ይሄ በጣም ባትኩሮት ሊታሰብበት የሚገባ ጉዳይ ነው ብዬ አስባለሁ።
ዶክተር ጸጋዬ አራርሳን ያገኘኋቸው ሜልበርን አውስትራሊያ ላይ ነው። የሕገ መንግሥት ጉዳዮች ጠቢብ ናቸው። የቃለ ምልልሳችንን የበዛውን ክፍል ዌብሳይታችን ላይ ያገኛሉ። ዶክተር ጸጋዬ አራርሳን አመሰግናለሁ። ስለ በገና ከመጋቤ ስብሐት ዓለሙ አጋና ከንጉሴ ጋር ብዙ ታሪክ ተጫውተናል። በሰሞኑ ዝግጅቶቻችን አቀርብላችኋለሁ። ጊዜያችን እየተገባደደ ነው መሰለኝ። ተው ስማኝ ሀገሬ ይላሉ መጋቤ ስብሐት ዓለሙ አጋ።
ለማጠቃለያ ዜናዎቹ ሄኖክ ሰማግዘር ነኝ። ደቡብ ሱዳንን በሚያዋስነው የኢትዮጵያ ምዕራባዊ ድንበር አካባቢ ታጣቂዎች 140 ሰዎች መግደላቸውን የኢትዮጵያ መንግሥት አስታወቀ። ድንበር ተሻጋሪ ጥቃቱ በጋምቤላ የደረሰው በሜሪሌ ጎሳ ታጣቂዎች አርብ ዕለት እንደሆነ መንግሥት አስታውቋል። በጋምቤላ የተገደሉት ሰዎች መካከል ሴቶችና ሕፃናት እንደሚገኙበትና ሌሎች ታግተው ወደ ደቡብ ሱዳን መወሰዳቸውን የኢትዮጵያ መንግሥት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲየትድ ፕሬስ የዜና ምንጭ አስታውቀዋል። ዛሬ ማምሻውን ለኢትዮጵያ ሕዝብ በቴሌቪዥን ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግሥታቸው በደረሰው ጥቃት ማዘኑን ገልጸዋል።
208 የሚሆኑ እናቶችና ሕፃናትን በመጨፍጨፍ ወደ 102 የሚሆኑ ሕፃናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል።
ጠቅላይ ሚኒስትሩ ጥቃቱ ከደቡብ ሱዳን መንግስትም ሆነ ከአማጽያን ጋር ግንኙነት እንደሌለው ገልጸዋል። የኢትዮጵያ መከላከያ ሰራዊት 60 የሚሆኑ አጥቂዎችን መግደሉን ደግሞ የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ገልጸዋል። በኢኳዶር በትናንትናው ዕለት በደረሰው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር 233 መድረሱ ተዘገበ። በርዕድ መለኪያ 7.8 ሬክተር የተመዘገበው አደጋ የደቡብ አሜሪካዋን ሀገር የባህር ዳርቻ አካባቢዎች ክፉኛ ጎድቷል። በጃፓን ሐሙስ ዕለት የተከሰተው የመሬት መንቀጥቀጥ ተጨማሪ ርዕደቶች ተከትለውት በመድረሳቸው በአደጋው የተጎዱን ፈልጎ ለማግኘትና የሕክምናና ሌሎች እርዳታዎች ለመስጠት አስቸጋሪ ሁኔታዎችን ፈጥሯል። የዩናይትድ ስቴትስ መንግሥት በኦኪናዋ ደሴት የሚገኙ የባህር ኃይል መርከቦቹን በማንቀሳቀስ ከጃፓን መንግሥት ጋር የአደጋ ጊዜ መልስ በመስጠት ላይ ይገኛል። በስተመጨረሻም የብራዚል የሕዝብ ተወካዮች የሀገሪቱ ፕሬዚዳንት ዲልማ ሩሴፍ በስልጣናቸው ይቀጥሉ ወይስ ይወገዱ በሚል ድምፅ እንደሚሰጡ ይጠበቃል። እንደራሴዎቹ በሰፊ 2/3 ድምፅ ፕሬዚዳንት ዲልማ ሩሴፍን የስልጣን ማተማመኛ ድምፅ ከሰጡ ጉዳዩ ወደ ሀገሪቱ ሴኔት ይተላለፋል ተብሎ ይጠበቃል። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ጊዜው አለቀብን። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.